Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የአርብ ምሽት ሚያዝያ 22/2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። እንኳን ለስቅለት በዓል አደረሳችሁ እያልን ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በመቀለ ከተማ ማይ ወሊኒ ትምህርት ቤት ከተለያዩ የትግራይ አካባቢ የመጡ ተፈናቃዮች ከ7000 በላይ እንደሚሆኑ ተነገረ።
ከሞራ ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞቱም የሚወልዱም ራቢዮ ሞቱትም ብዙ ሰው ነው ያዩ። ስለዚህ በዛ በጣም መጥፎ መንገድ ነው የመጣ ነው።
የሰማችኋቸው የተፈናቃይ አስተባባሪ ሆኖትን አቶ ተስፋይ ብርሃኑን ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል የአምቦ ከተማው ያኔት የደረቅ ቆሻሻ ማንሳት የሚል ተቋም ከፍተው ለከተማዋ ጽዳትና ለስራ ፈጠራ ሰፊ ሚና እየተጫወቱ ያሉ ወጣቶችንም እናስተዋውቃችኋለን።
አንዳንድ ቦታዎች አሁን ጥሩ እየሄዱ አሉ። አሁን ከተማውም እየሰፋ ባለበት ሰዓት የሚጣልበት ቦታም እየጠፋ ስላለ ህብረተሰቡ ወደዚህ አገልግሎት እለት እለት እየተጨመረ አለ።
የሰማችሁት ከወጣቶቹ ጋር ከነበረን ቆይታ የተወሰደ ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። አብራችሁን ስለሆናችሁ እያመሰገንን ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁ እንዘልቃለን። አሁን ከዓለም ዙሪያ ለተሰናዱ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። በትግራይ ክልል ውስጥ በችግር ላይ ላለው ህዝብ ሰብአዊ ረድኤት በነጻነት ተንቀሳቅሶ ለማቅረብ የሚደረገው ጥረት በሀገሪቱ ባለው ውስብስብና የማያስተማምን የጸጥታ ሁኔታ ምክንያት አሁንም መስተጓጎሉ እንደቀጠለ ባልደረቦቻችን ገልጸውልናል ሲል የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምክትል ቃል አቀባይ ፋራን ሀቅ በትናንትናው ዕለታዊ ጋዜጣዊ መግለጫቸው በክልሉ ግጭቱ ከተቀሰቀሰ 6 ወር በተጠጋው በዚህ ወቅት አብዛኛው የገጠሩ አካባቢ አሁንም የኮሚኒኬሽንና የኤሌክትሪክ አገልግሎቶች እንደሌለው፣ ይህም የጤና አገልግሎቶችና የውሃ አቅርቦት ሌላም አገልግሎት እንዳይዳረስ አድርጓል ብለዋል። የክልሉ ህዝብ ያለበት የምግብ ችግር አሁንም እጅግ የከበደ እንደሆነ የተናገሩት የመንግስታቱ ድርጅት ምክትል ቃል አቀባይ ሀቅ በመላው ትግራይ በእኛ ግምት 4.5 ሚሊዮን ህዝብ የምግብ እርዳታ የሚጠብቅ ነው ሲሉም አስረድተዋል። ህንድ ውስጥ ተባብሶ እየተዛመተ ያለው የኮቪድ-19 ወረርሽኝ ያስከተለውን ለማመን የሚያዳግት ቀውስ አፍሪካ በቅርበት እየተከታተለች ናት ሲሉ የሀገሪቱ የጤና ባለስልጣናት ተናገሩ። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ስራ አስኪያጅ ጃን ኢንኬንጋንሶንግ ሲናገሩ በህዝብ ብዛት የህንድን የሚያክል ህዝብ ያላት አህጉር አፍሪካ በዚህ ላይ የተዳከመ የጤና ስርዓት ያላትም እንደመሆኗ ተመሳሳይ ሁኔታ ሊከሰት ስለሚችል እጅግ በጣም መዘጋጀት ያስፈልጋል ሲሉ አሳስበዋል። ከህንድ የሚጠብቁት የኮቪድ-19 ክትባት አቅርቦት ሀገሪቱ በወረርሽኙ ምክንያት በገጠማት ቀውስ የተነሳ መዘግየቱ እንዳሳሰባቸውም የአፍሪካ ባለስልጣናቱ አስታውቀዋል። ለበርካታ የዓለም ሀገሮች የኮቪድ-19 ክትባት ለሚያቀርበው ኮቫክስ በሚል በአጽሮተ ስም የሚጠራው ዓለም አቀፍ መርሃ ግብር የአስትራዘኒካ ክትባቶችን የሚያመርት ዘስራም ኢንስቲትዩት የተባለው የህንድ ተቋም ነው። በቻድ አዲሱን የሽግግር መንግስት ለመገልበጥ የሚንቀሳቀሱት ሽምቅ ተዋጊዎች ወታደራዊ ሄሊኮፕተር መተናል ጥለናል፣ ኖኮ የምትባለውን የሰሜን ቻድ ከተማም ተቆጣጥረናል እያሉ ነው። የቻድ የለውጥና የአንድነት ግንባር የተባለው ታጣቂ ቡድን ያለውን በነፃ ምንጭ በኩል ለማረጋገጥ አልተቻለም። የቡድኑ ቃል አቀባይ በሰጠው መግለጫ የጦር ሄሊኮፕተሩ በሰሜን የሀገሪቱ አካባቢ የቦምብ ጥቃት በማድረስ ላይ ሳለ ተዋጊዎቻችን ተኩሰው ጥለውታል ብሏል። በሌላ በኩል ሰላማዊ ሰልፍ እንዲካሄድ በድጋሚ ጥሪ የተደረገ ሲሆን የሽግግር ወታደራዊ መንግስቱ ቃል አቀባይ ተቃዋሚ ሰልፈኞች ከሁከት እንዲቆጠቡ አሳስበዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመቀለ ማይዌኒ ትምህርት ቤት ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከ7000 በላይ መሆናቸውን የተፈናቃዮች አስተባባሪ አቶ ተስፋይ ብርሃኑ ገለጡ። የመጀመሪያው የተፈናቃዮች መጠለያ በመቀለ የሚገኘው ቅሳነት ትምህርት ቤት 751 አባወራዎች የሚገኙበት ሲሆን ከ3000 በላይ ተፈናቃዮች እንደሚገኙም የተፈናቃዮች አስተባባሪ አቶ ሀፍቶም ጸጋይ አስታውቀዋል። ተፈናቃዮቹ የተጠለሉባቸውን ቦታዎች ጎብኝቶ ያነጋገራቸው አለም ፍስሐ ተከታዩን አዘጋጅቷል።
በመቀደማዊ ወይን ትምህርት ቤት ብቻ ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከ7000 በላይ መኖራቸውን የተፈናቃዮች አስተባባሪ ተስፋይ ብርሃን ገልጠዋል። በማይ ወይን ትምህርት ቤት ተጠለው የሚገኙ ተፈናቃዮች ከደቡባዊ ዞን ትግራይ፣ ከምስራቅ ዞን፣ ከምዕራብና ሌሎች ቦታዎች ተፈናቅለው ከመጡ አንድ ወር አካባቢ አድርገዋል። በማይ ወይን ትምህርት ቤት 1622 አባወራዎች ሲገኙ በዚህ ከአንድ ወር በላይ የነበራቸው ቆይታ በመንግስት በኩል የተደረገላቸውን እገዛ አለመኖሩን ይናገራሉ። ተስፋይ ብርሃኑ ከምዕራብ ትግራይ ነው የመጣው። ከአስተባባሪ ኮሚቴዎች አንድ ነው። ተስፋይ ከምዕራብ ወደ መቀለ በመጣበት ጊዜ በጉዞው ያጋጠመውና የእገዛውን ነገር እንዲህ ይገልጠዋል።
መንገድ ላይ በጣም አሰቃቂ ነው። ከ25 ተነስቼ ከኦሞራ ተነስቻለሁ። ከኦሞራ ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞቱም የሚወልዱም ራብ የሞቱትም ብዙ ሰው ነው ያየው። ስለዚህ በዛ በጣም መጥፎ መንገድ ነው የመጣ ነው። ስለዚህ በሄድንበት ሀገር ሰላም ይቆየናል ብንል የሄድንበት የገባንበት ሀገር ሰላም አለመኖሩ እስከዚህ ድረስ ደርሰናል። መጀመሪያ ከሆሞራ ተነስተን ሽሬ ገባን። ከሽሬ ወደ ተንቤን መጣን። ከተንቤን ደግሞ ውጊያ ስንነሳው እንደገና ወደ አድዋ ተመልሰን በአድዋ አድርገን በአድግራት አድርገን መቀሌ ገባን። ተፈናቃይ 7064 ሰው አለ። ስለዚህ እነዚህ ግን በጣም ብዙ ሰው በርካታ ሰው ነው ያለ። በአባወራ ስታይ 1622 አባወራ አለ። እስካሁን ድረስ በመጠለያ ቆንጆ ብለን ልናስበው እንችላለን። ይህን የድሮ ተሰርቶ የቆየ ንብረት ነው ትምህርት ቤት ስለሆነ እዚህ ገብተን ከዛ በኋላ ግን እርዳታ ያደረግልን ማህበረሰብ ብቻ ካልሆነ በስተቀር ሌላ የተደረግልን ድጋፍ በመንግስት ይሁንም ውጭ ገባሪ ሰናይ ምናምን የሚባሉ የተደረግልን ነገር የለም። ዩኒሳር የሚባሉ 500 እቃዎች አሉ፣ እስተነ ኮበርታው እስተነ ምንጣፍ ምናምን ያለው ዩኒሳር 500 ሰጥተናል። ከዛ ደግሞ እንደገና ደግሞ ማህበር ድንግል ደቅ ፍቁራት የሚባላሉ እነሱ ደግሞ 50 ኩንታል ፊኖና 16 ካርቶን ከሁለት ፍሬ ዘይት ሰጥቶናል። ባለ 5 ሊትር መቀሌ ዩኒቨርሲቲ ደግሞ 200 ፍራሽ ሰጥቶናል። የመቀሌ ህዝብ ግን ፊኖ ያመጣል፣ ጤፍ ያመጣል፣ ዘይት ያመጣል፣ ክክ ያመጣል፣ ገና ሞኮረኒ፣ ሩዝ፣ በሽንኩርት እንጀራ በመቀሌ ነው ያቆየ ነው። እስካሁን አንድ ወር አድርገናል።
በማይ ወይን ትምህርት ቤት ተፈናቃዮች ተብለው ከትግራይ ውጭ የመጣ ከ20 ቀን በላይ ያሳለፈ ዱቄትና ዘይት ተኮምሮ ይገኛል። ይህ ዱቄትና ዘይት በቀይ መስቀል በኩል በኢትዮጵያ ሚዲያዎች የመጣ መሆኑን ተስፋ ይናገራል።
ይህን ዱቄት አብዛኛው ከደብረ ብርሃን አካባቢ የተመረተ ነው። ከዛ በኋላ ግን ኤክስፓየር ዴት የለውም፣ የተመረተበት ቀን የሚል የለውም። ሁሉ ክፍት ነው ያለ። ስለዚህ ዘይቱ ደግሞ በወረቀቱ ከወረቀቷ ላይ ነው ማህተም የተመታችው። ቲተር ነው። ቲተር ደግሞ ማንኛውም ባንክ ቤት ባንክ ለራሱ ዛሬ ሂደህ ልታወጣ ስትል በቲተር መጥቶ እዚያውን ጊዜ ነው የሚሰጠ። ስለዚህ ቲተር ነው የተመጣው። ጀሪካኑ ላይ ኤክስፓየር ዴት የለውም። ስለዚህ ይህን አንቀበልም ብለን ህዝቡ ጠቅላላ አንቀበልም ብሎት ነው ዝም ብሎ ቁጭ ብሎ ያለ። ይህን ከመጣ ወደ 22 ቀን ምናምን ያደርጋል። ያመጣው ግን ቀይ መስቀል ነው የምናውቀው እኛ። ቀይ መስቀል ነው ይዘት የመጣ። ቀይ መስቀል ደግሞ አንሳልን ባልንበት ጊዜ ደግሞ አሁን ሊያነሳልን አልቻለም። ምርመራ ሂደዋል። ምርመራ ውስጥ ተረጋግጦ የሚመጣ ይቆይ ምናምን ነው የሚሉን ሚዲያዎች። ሶስት ሚዲያ ነበሩ። ሶስት ሚዲያ፣ አንድ እሳት ነበር፣ ኢትዮጵያ ቴሌቪዥን፣ አማራ ቴሌቪዥን ነበሩ። ስለዚህ ኢንተርቪው የተደረጉ ሰዎችም አሉ፣ ከኛ ግን አይደሉም። ከውስጣቸው ተጭኖ የመጡ ሰዎች ናቸው። እነሱ እንደ ነዋሪ ሆኖ ነው እርግጠኛ ሆኖ እንደ ነዋሪ ሆኖ ነው የሚናገሩ የነበሩ፣ ግን ከእነሱ ጋር ከማኪና ጋር አብሮ የመጡ ናቸው። በህክምና ሜዳ የመጠጥ ውሃ እስካሁን ድረስ በቀይ መስቀል ነው፣ ግን በጣም አነስተኛ ነው። እዚህ ያለነው ህዝብና ያለ ታንከር በጣም ነው የሚለያየው። ሚዘውን 15000 ሊትር ብቻ ቢዝ ነው ያለን። እዚህ ያለ ሰው 15 ሊትር ሚዝ፣ አንድ 10000 አንድ ደግሞ 5000 ሚዝ ሊትር ታንከር ነው ያለን። ግን አይበቃም። በቀን ሁለት ጊዜ ሶስት ጊዜ ነው የሚሟላው በታንከር አድርጎ መጥተው በማኪና።
በማይ ወይኒ የተፈናቃዮች ማቋያ ትምህርት ቤት ከምዕራብ ሁመራ የመጣችው ርግበ ፍስሐ ትባላለች። ርግበ በመንገድ ላይ ማጥ መከራ ከመጋጠሟ ባሻገር እዚህ ማቋያ ከገባችም ምንም ነገር እርዳታ እንዳላገኘች ትናገራለች።
የወጣ ነው በአንድ ሲሆን መንገድ ላይ በቃ በጣም በዛም በዛም ተኩስ ይበዛብን፣ የተመቱ መኪኖችም ነበሩ። በበረራም ያው አደጋ መኪና ደርሶብን እዛ መንገድ ላይ ያው ብዙም መኪና የለም። በእግራችን እስከ ሽሬ እየተጓዝን በአምስተኛ ቀናችን በስድስተኛ ቀናችን ሽሬ ገባን። ከሽሬም እዛ እንትን ሲሉ ከህክምና እያለን ውጡ ሲባል አክሱም መጣም፣ አክሱምም እንደዛ ውጡ ሲባል ያው ገጠር ሄደን ገጠር ቆየን። ከዛ መንገዱም እዚህ ለማቃይ በመምጣትም ዝግ ስለነበር እዚህ መጠለያ የገባ ነው ጥር 29። እዚህ መጠለያ ላይ ያው ግቡና ያው ምንም መጠለያ የሌላቸው ሰው ሰዎች ግቡ ተባል ጠርገን ገባን። ይኸው በግለሰብ በነዋሪዎቹ የመቀሌ ነዋሪዎቹ በህዝብ እየተረዳን ነው። እስካሁን የሚበላም የሚጠጣ እስካሁን አረባንም ተመስገን። በመንግስት ግን ምንም አይነት ያገኘ ነው እርዳታ ነገር የለም። ዱቄትም ሆነ ስንዴም ዘይትም ምንም ከመንግስት ይችን የተባለች ስጦታ የመጣ እርዳታ የለም። ጭራሽ በውጭ ላለው አላውቅም። እዚህ መጠለያ ያለን ግን ምንም አይነት አንድ ሰው ያገኘ ሰው የለም። ፍራሽ ለእርጉዞቹ ለአራስ ምናምን አንዳንድ የተሰጠ አለ። ሌላው ግን አብዛኛው ሰው ያው ሲሚንቶ ላይ ነው በቃ የሚተኛው። ብርዱም ምንም ያገኘ የለም። በር ላይ ዱቄትም አለ ዘይትም አለ። እውነትክን ነው። ግን ለእኛ እርዳታ ነበር የመጣው። ስናየው ዱቄቱም የተመረተበት ቀን ይገልጻል፣ ኤክስፓየር ዴቱ አይገልጽም። ዘይቱም እንደዛ ኤክስፓየርድ ነው። ሁሉም ኤክስፓየርድ ነው። የመጣው ከአዲስ አበባ ይዘን መጣን ብለው ኢቲቪ እና ዋልታ ኢሳት እነዚህ ቀረጻ እናካሄዳለን፣ ይህን እርዳታ እንሰጣለን፣ እርዳታውም ቀጣይ ነው ብለው ነበር የመጡት። ስናየው ኤክስፓየርድ ሳይሆን እኛም አንቀበልም አያስፈልገንም ብለን ጮሁን። ከዛ በኋላ እሱን ጥለው ሄዱ። በህክምና መዳይ ሰዎቹ አሉ፣ ዶክተሮች አሉ፣ ያዩናል፣ ይመጣሉ። ግን መድኃኒት የለም። አብዛኛው ሰው ቢታመም እዚህ ሊታመም ይችላል። ምንም አይነት ንጽህና የለም፣ ሁሉም ነገር ስለሌለ። ግን እነዚህ ዶክተሮቹ መመላለሱ እስካሁን አልቀራቸውም። ይመጣሉ፣ ያክሙናል። መድኃኒት የላቸውም። ፓራስታሞል አለ፣ ይሄ ብቻ ይሰጣል እንጂ በህክምና መዳይ አሁን ለራሴ ተጎጂ ነኝ፣ የአይን ችግር አለብኝ። ህክምና ብለው ሲመጡ ታከምን ጠብታ፣ ሌላ መድኃኒት የለም። ያገኘነው ነገር የለም እስካሁን።
ሌላው ከምስራቅ ዞን ወረዳ ኢሮብ አሊቴና የመጣው ተስፋ ዮሐንስ ይባላል። ተስፋይም በመንግስት የሚደረገው እገዛ የለም ነው የሚለው።
መንገድ ክፉ ነበር፣ መጥፎ መንገድ ነው ነበር። ከወረዳ ኢሮብ መጠረቻ ጉንደ ጉንደ የተባለ ጨለማ ያለ ገደል በረካ ገብተን ከበረካ አድግራት ወደ ቀኝ ላይ ቀርቶ ሳሲ የተባለ እዚህ በእግር 10 ቀን ምናምን ገብተን መጠን ከዛ መካነ ውቅሮ መኪኛ ገኘ። አሁንም መጠለያ ያለ በጣም ህዝብ ብዙ ነው። ግማሹ የማይረባ ፍርናሽ አገኝቷል። ግማሹ ደግሞ ምንም ሲሚንቶ ላይ እንትን መተነለ ላይ የተኛ ያለ ነው ያለ ምንም የለም። ህክምና ደግሞ ለሲዮቶት ብሎ ትንሽ ይመጣል። የመቀለ ህብረተሰብ ያመጣ ትንሽ ዱቀት አለ፣ ግን እንዴት ብሎ ይሰራል? ኤሌክትሪኩ የለም፣ ምንም የለም። እዚህ ጨለማ ነው። ምንም አይነት ምንም የለም። ህክምና ይቻላል። ከዛ አይደር ሌላ ቦታ ይልካሉች። እዚህ ምንም የለም። አሁን የማይታየ ነው። ሌላ ቦታ ይልካላቸው፣ ወረት ይሰጣሉ፣ እዚህ ይልካሉ። ግን መድኃኒት ያላቸው ምናምን ብሎ የቆሞቸዎች አሉ። ችኮር በሽታ አሉ፣ ሌላ ብዙ በሽታ አለ። ይኸው ህክምና የተሻለ ነው፣ ግን ምንም አይመላም።
በማይ ወይን ትምህርት ቤት ተጠልለው የሚገኙ ተፈናቃዮች የመቀለ ከተማ ህብረተሰብ ደጋግሞ አመስግነዋል። ሁሉም ለሰጠኝ ማብራሪያ እኔም አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን በኮቪድ-19 ምክንያት ከየቤታችን ሆነን የምናሰናዳላችሁን የጋቢና ቪኦኤ ስርጭት ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ሁለተኛው ዘገባችን እንለፍ። በሁለት ወገን የተሳሉ ወጣቶች ስብስብ የአምቦ ከተማው ያኔት የደረቅ ቆሻሻ ማንሳት ድርጅት አንድም የከተማዋን ውበት ጠባቂ ሌላም የስራ እድል ፈጣሪ መሆን የቻሉ ሲሆን ድርጅቱ ከተቋቋመ 2 ዓመት አልተሻገርም። 200 ደንበኞችን በመያዝ ስራውን የተቀላቀለው ያኔት ዛሬ ከ1000 ለሚልቁ ሰዎች አገልግሎት ይሰጣል። የድርጅቱ መስራት ወጣት ታምራት ደሳለኝ ነው። እነሱ ቆሻሻን አንስተው ከማስወገድ ያለፈ ራዕይም እንዳላቸው ይናገራል። የተጣለውን አንስተው እንደ አዲስ ህይወትን ለመስራት የሚያስባሉ፣ ቆሻሻን መልሶ ጥቅም ላይ በመዋል ቴክኖሎጂውን የመቀላቀልም ይመኛሉ። ራሳቸውን ለውጠው ለሌሎች ምርኩዝና አርአያ መሆን ይሻሉ ይላል ናኮር መልካ ካምቦ።
በደረቅ ቆሻሻ ማንሳት ስራ ላይ ተሰማርታችሁ 1 ዓመት ተኩል በፊት ስራ ጀምራችሁ ነበረ። ከየት አደረሳችሁት? ዛሬ ምን ላይ ናችሁ የሚለውን ለአድማጮች እንድታቋድስልኝ ነው።
በመጀመሪያ እናንተ እናመሰግናለን ቪኦኤችን። ስሜ ታምራት ደለለው ይባላል። የምንኖረው ከተማ አምቦ ውስጥ ነው። ያኔ የደረቅ ቆሻሻ ማንሳት አገልግሎት በማህበር ተደራጅተን እየሰራን እንገኛለን። ስንጀምር 200-500 ባለው መካከል የደንበኛ ብዛት ይዘን የተነሳ ነው። አሁን በዚህ ስራ ውስጥ እስከ 1100 ያህል ደርሰናል። በዚህ ስራ ውስጥ ብዙ ቻሌንጆች አሉ፣ ብዙ ደግሞ የሚያስደስቱ ለመንፈስም ለአይምሮም ደስ የሚል ነገርም አለ።
የዛሬ 1 ዓመት ተኩል ገደማ በአምቦ ከተማ የተለያዩ ቦታዎች ሄደን አብረንም ቆሻሻ አንስተን ወደ ተዘጋጀለት ቦታ ወስደን ነበረ እና ያኔ ሰዎች በነፃ እንዲጣልላቸው የሚፈልጉም ነበሩ። እስቲ የአመለካከታውን ተቀየረ
በዚህ የህብረተሰባችን ያመለካከት ጉዳይ እንደመጀመሪያው ባይሆንም አሁንም ብዙ መሰራት ያለበት ነገሮች አሉ። በዚህ ከተማ ውስጥ እኛ ከገባን ወዲህ የተወሰነ ያይል ብክለትን እየቀነስናል። በአካባቢ ሚጣሎችን ቆሻሻዎችን በትንሹ እየቀነስናል። በዚህ ላይ ደግሞ የሆነ የህብረተሰባችን ግንዛቤ እየጨመረ በሚሄድበት ሰዓት ከተማችንም ውብ እየሆነች ትሄዳለች። እኛም የስራ እድላችን ከፍ እያለ ይሄዳል። እና አሁንም ትንሽ ይቀራል። በዚህ ላይ ደግሞ መንግስትም የቀበሌ አመራሮችም በዚህ ላይ ትኩረት አድርጎ ለህብረተሰቡ ግንዛቤ ቢሰጡ የበለጠ ለከተማችንም ጥሩ ውበት ይኖረዋል ለማለት ፈልጋለሁ።
ከማህበረሰብ ክፍሎች አመለካከት መካከል የተቀየረው የትኛው ነው? እስካሁንስ ያልተቀየረው የትኛው ነው? አሁንም የቀሩ አሉ ስላልከኝ ነው።
አንዳንድ ቦታዎች አሁን ህብረተሰባችን ያው በነፃ አገልግሎትን ይፈልጋል። እንዲሁም ደግሞ ከአንዱ አንስቶ እዚሁ አካባቢው ላይ የመጣልም አዝማሚያ አለ አሁንም ድረስ ማለት ነው። አንዳንድ ቦታዎች አሁን ጥሩ እየሄዱ አሉ። አሁን ከተማውም እየሰፋ ባለበት ሰዓት የሚጣልበት ቦታም እየጠፋ ስላለ ህብረተሰቡ ወደዚህ አገልግሎት እለት እለት እየተጨመረ አለ። አንድም ደግሞ የአካባቢውን ሰዎች እየተቆጣጠሩ ስላሉ አንዳንዱ ደግሞ ባለፈው ለምሳሌ በፔስታል ቆሻሻ ይዞ እየሄደ ነው። እኛ አለን እንኩና ጣሉ ቢሉን በነፃ ራሱን ልንጥልላቸው እንችላለን። ነገር ግን እየሄድ መንገድ ዳር ላይ ቁጭ አድርጎ የሚሄድ ነው ያለው። መልሶ ደግሞ የሚታመመው ራሱ ሊሆን ይችላል። እንደዚህ አይነት አመለካከቶች አሉ። በህብረተሰቡ ላይ መስራት አለብን የሚል አመለካከት አለ።
በአሁኑ ጊዜ የደረቅ ቆሻሻውን በምንድን ነው የምታነሱት?
እኛ እየሰራንበት ያለው የግላችን የሆነ ትራክተር አሁን አንድ አስገብተናል። ኦልሬዲ እጃችን አለ። አሁን የሚቀረን ጋሪ ነው። ጋሪ አሁን ለመግዛት ደግሞ የባጀት እጥረት አጋጠመን። ይህንን ትራክተሩን በዱቤ ከባንክ ብድር ጠይቀን ነው የገዛ ነው። ለአከራየን ሰው እና ለባንክ የምንከፍልበት አጋጣሚዎች አሁን እየተፈጠሩብን ነው። አሁን ትንሽ እያጨናነቀን አለ። መንግስት የሚሰማው አካል ካለ ድጋፍ ያደረግልን የራሳችን ቢሆን አንድም ራሳችን እንለወጣለን፣ ሁለትም ደግሞ ብዙዎች እንጀራ ከፍተንላቸዋል፣ ብዙዎች ሰርተው እየበሉ አሉ። ለእነዚህ ሁሉ ጭምር ድጋፍ እንዳረጉ ይቆጥራል።
ባለፈው አመት ምን ያህል ሰዎች ሆናችሁን የጀመራችሁት? በአሁኑ ጊዜስ ሌላ የጀመራችሁት ወጣት አለ ወይስ በዛው ነው የቀጠላችሁ?
ከዚህ በፊት በሁለት ሰራተኞች ነው የእኛን ሳይጨምር እኛ ማህበር ውስጥ ያሉትን ሳይጨምር ሁለት ከውጭ ቀጥረን ነበረ። አሁን አራት ሰው ቀጥረን ነው እያሰራን ያለ ነው። አራቱ ደግሞ የራሳቸው ቤተሰብ አላቸው፣ ባለትዳር ናቸው፣ ልጆች አላቸው። እንግዲህ ይህንን 12 አካባቢ ሰው እያስተዳደርን እንገኛለን ማለት ነው።
የስራ ሰዓታችሁን ንገረኝ። ከስንት ሰዓት እስከ ስንት ሰዓት ነው የምትሰሩት?
እኛ ከማለዳ 12 ሰዓት እስከ ቀኑ 6:30 አካባቢ ነው።
ከዛ በኋላ ምንድን ነው የምታደርጉት?
ከዛ በኋላ ያለ ነው ይሄ የዚህ አገልግሎት ነው። ሌላ ስራ እድል ካገኘ ሌላ ጭነት አገልግሎቶችን እንሰጣለን። አሁን ገጠር ወደ ገጠር ወጣል።
ያኔ የደረቅ ቆሻሻ ማንሳት አገልግሎት በአምቦ ከተማ ከተጀመረ ጊዜ ወዲህ ምን አይነት ለውጦች ታዩ?
እንደ ከተማ ስናይ ከተማይቷ ሙሉ በሙሉ ባንልም በከፊል ከተማችን ጽዱ እየሆነች ነው። እንደ ድሮ መንገድ ላይ የሚጣለው ቆሻሻ የተወሰነ ቀንሷል። ሰውም አሁን ጥያቄ የሚያነሳበት ነገር የለም። ድሮ የት እንጣል የሚል ነበረ። አሁን ደግሞ እኛ መልስ ሆነን ተገኝተናል። እንደ ማህበራችን ደግሞ ከዜሮ ወይም ከኔጌቲቭ ተነስተን ነው አሁን ብድርም ቢሆን የራሳችን የሆነ ነገር ትራክተር አስገብተናል። የስራ እድልን ፈጥረን ከኛ እጅ ብዙዎች እየበሉ የስራ እድል ፈጥረናል። እኛም ደግሞ ስራችን ብለን ሰርተን የምንኖርበት ኑሮ ነው።
ቆሻሻን ወደ ዳቦ ወደ እንጀራ የቀየራችሁ ወጣቶች ናችሁ እና ከእናንተ ወጣቱ ምን ይማራል?
እውነት ነው። አሁን የስራ ባህሪያችን እንደ አካባቢያችን ብዙ ይቀረናል። አሁን ለምሳሌ ይህን ስራ ስንጀምር ብዙዎች ተጸይፍ ሆናል። ብዙዎች ደግሞ ከኛ ሸሽተዋል። ኢቨን ጓደኞቻችን ማለት ነው። ይህን ስራ ልንጀምር ስንል ደግሞ ያማከርኳቸው ብዙ ሰው ልጆች አሉ። እንዲህ እንስራ ስንል ብዙም ለመጥራት ፈቃደኛ አይደሉ። ከዚህ በፊት የሆነችዋ አንዷ አግኝታኝ እዚህ ላይ ነው የምትሰራ አለች። አዎ ስላ አይዞ እንግዲህ ያልፋል ይሄ ቀንም አለች። እንግዲህ እሷ አሁን አዝናለኝ ወይም ደግሞ የሆነ ይህን ስራ ስለሰራው ቆሻሻ ላይ የወደቅኩ አይነት ነው የወሰደችው። አመለካከት ከዚህ ነው እንግዲህ አመለካከታችን መቀየር አለበት። የስራ አመለካከታችን ቢሮም የተቀመጠ እኛም እዚህ ጋር ከቆሻሻ ነቅተን እያነሳን የምንጥለውም ኦልሬዲ ስራ ነው። ስለዚህ ሰው ስራ የሚለውን ትልቅም ይሁን ትንሽም የሚለው የሚያደርገው ሰው ነው። ስለዚህ ወጣቱን የምንለው ስራ አለመናቅ ነው። ምንም ይሁን ብዙዎች ከዝቅተኛ ነው ወደ ከፍታ የሄዱት። ከዝቅተኛ ወደ ከፍታ ነው እንጂ ከምንም ወደ ላይ መሄድ አትችል እና ወጣቱን የምለው አደራ ስራ እንናቅ፣ እንስራ፣ እንለወጣለን።
የወደፊቱ ግባችሁ አላማችሁ ምንድን ነው?
ፕሮፖዛል አዘጋጅተናል። በዛ መሰረት እየተንቀሳቀስን ነው ያለ ነው። አንደኛ የግል የሆነ መኪና እንዲኖረን አሁን እያደረግን ነው። ሌላው ደግሞ ፋብሪካ መትከል ነው። ሁለት አይነት ፋብሪካ ነው ያሰብነው ወደፊት ብንኖር። አንደኛው ሪሳይክል የፕላስቲኮች ሪሳይክል የሚያደርግ መልሶ አገልግሎት ላይ የሚያደርግ፣ ሌላኛው ደግሞ ለገበሬ የሚቀርብ ኮምፖስት ለማዘጋጀት እሱንም እንግዲህ በሂደት እንትን እንላለን። ከዚህም ተነስተን ወደ ትልቅ ነገር ነው እንግዲህ እኛ የምናስበው።
ወጣት ታምራት ደለለው ያኔ የደረቅ ቆሻሻ ማንሳት አገልግሎት መስራችና ስራ አስኪያጅ፣ ለሰጠን ማብራሪያ በጋቢና ቪኦኤ ስም በጣም አመሰግናለሁ። በርቱ።
እኛም እናመሰግናለን። እናመሰግናለን።
ናኮርና እንግዳውን እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በሱዳን ካቢኔ የተባበሩት መንግስታት የሴቶች መብት ህግን በዚህ ሳምንት ያጸደቀ ሲሆን ተቺዎች ግን የሱዳን የሚኒስቴር ምክር ቤት ሱዳናውያን ሴቶችን ከወንዶች እኩል ህጋዊ መብት የሚያቀዳጁ የተወሰኑ ህጎችን አስወጥተዋል እያሉ ነው። ነባ መህድን ከካርቱም ያደረሰችን ዘገባ እንደሚከተለው አቀርብላችኋለሁ። የሱዳን የሚኒስትሮች ምክር ቤት ሴዳው በመባል የሚታወቀውን የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1979 ዓ.ም በሴቶች ላይ የሚደርሱ ሁሉም አይነት ማግለሎች እንዲቀሩ ያወጣውን ኮንቬንሽን አጸደቀ። ይሁንና አብዛኞቹ ወንድ የምክር ቤት አባላት ሴቶች ከወንዶች እኩል በፖለቲካዊና ማህበራዊ፣ በትዳርና በፍቺ እንዲሁም በልጆች አስተዳደግ ላይ መብት አላቸውን የሚለውን አንቀጽ ከማጽደቅ ታቅበዋል። የሴቶች መብት ታጋይ ቡድኖች እነዚህን ተአቅቦዎች የተቃወሙ ሲሆን እንደማይቀበሏቸውም አስታውቋል። ኢሳን ፋጊሪ የሴቶች ጭቆና ይብቃ የሚለው እንቅስቃሴ ዋና መሪ ናቸው።
የሽግግር መንግስቱ የሱዳናውያንን በተለይም ደግሞ የሴቶችን ህልም ዝቅ የሚያደርግ ነው። እንደ አንቀጽ ሁለት ያሉ አንቀጾችን መገደብ ከኮንቬንሽኑ ግብ ጋር ይቃረናል። ምክንያቱም ይህ አንቀጽ ከእኩልነት ጋር ይያያዛል። ይህ ማለት መንግስት በአካባቢያዊ ህገ መንግስቶች ሴቶች ከወንዶች እኩል እንዲሆኑ አይፈልግም ማለት ነው። ሴቶች ያንን ከሽግግር መንግስቱ አይቀበሉም።
እንደ አውሮፓውያን አቆጣጠር በ2018 ማብቂያና በ2019 መጀመሪያ ላይ ሱዳናውያን ሴቶች በሚያዝያ 2019 የወደቁትን የቀድሞውን የሱዳን የረዥም ጊዜ ፕሬዚዳንት ኦማር አልበሽርን በመቃወም በህዝባዊ ተቃውሞ ሰልፎች ላይ እጅግ ሰፊ የሆነ ሚና ተጫውተዋል። ባለፈው ዓመትም ሱዳናውያን ሴቶች በሱዳን ዴሞክራሲያዊ ለውጦች እንዲመጡ ለነበራቸው ተሳትፎ ዓለም አቀፍ ሽልማት ተቀብለዋል። የድረ አልበሽር የሽግግር መንግስትም ባለፈው ዓመት አንዳንድ የሰብአዊ መብትና የሴቶች መብት መርሆችን አጽድቋል። ይሁን እንጂ እንደ ኢናስ ሙዘሚል ያሉ የሴቶች መብት መሪዎች መንግስት እውነተኛ ለውጥ ለማምጣት ባለው ፈቃደኝነት ላይ አሁንም ጥርጣሬ አላቸው።
የሴዳውን ኮንቬንሽን ሶስት መሰረታዊ አንቀጾችን መገደቡ በሴት ንቅናቄ መሪዎች ላይ ቁጣን አጭሯል። መንግስት የሱዳናውያን ሴቶች ህይወት ላይ እውነተኛ ለውጥ ለማምጣት ፈቃደኛ መሆኑ ላይ እንዲጠራጠሩ አድርጓቸዋል። በተለይም ደግሞ በታህሳሱ አብዮት ላይ ሴቶች ከወንዶች እኩል ከተሳተፉ በኋላ የሽግግር መንግስቱ ለለውጥ እድሉን ይጠቀምበታል የሚል ተስፋ ነበራቸው።
እንደ ሳውዲ አረቢያ ያሉና አብዛኛው ህዝባቸው ሙስሊም የሆነባቸው ሀገራት እንደ አውሮፓውያን አቆጣጠር በ1979 የጸደቀውን የተባበሩት መንግስታት ኮንቬንሽንን ሲቀበሉ አንዳንድ አንቀጾች ላይ ግን ገደብ አድርገዋል። ኮንቬንሽኑ ሱዳን እንዳደረገችው መሰረታዊ መብቶችን ባይሆንም ለተሳታፊ ሀገራት አንዳንድ የራሳቸው የሆኑ ነገሮችን እንዲያካትቱም ሆነ እንዲያስወጡ ይፈቅዳል። የፖለቲካ ተንታኙ ዋሊድ ዘካሪያ ታዲያ የሽግግር መንግስቱ በሴቶች ጉዳይ መሀል ላይ ተወጥሯል ይላሉ።
ሳደቀት አለ አትፈቀደ ሲዳው
የሽግግር መንግስቱ የውጋት ባቂና የጽንፈኛ ቡድኖችን በመፍራት የአንዳንድ እስላማዊ ሀገራትን ፈለግ ተከትሎ የኮንቬንሽኑ የተወሰኑ አንቀጾች ላይ ገደብ በመጣል በዓለም አቀፍ ማህበረሰብ ዘንድ ያለውን ምስል ለመቀየር ሲል ኮንቬንሽኑን አጽድቋል።
ይበንድ እንዳለ የሱዳን መንግስት በዚህ ሳምንት እንደ አውሮፓውያን አቆጣጠር በ2005 ዓ.ም የወጣውንና የማፑቶ ፕሮቶኮል በመባል የሚታወቀውን የአፍሪካ ሴቶች መብትም አጽድቋል። ሁለቱ ኮንቬንሽኖች በአሁን ሰዓት በሱዳን ትልቅ ስልጣን ባለው በሉዓላዊ ምክር ቤቱ ይጸድቃሉ ተብሎ ይጠበቃል። ለነባ መሆድን ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን የዛሬ የአርብ ምሽት የጋቢና ቪኦኤ መሰናዷችን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አምሃሪክ፣ በትዊተር እንዲሁ ሃሽታግ ጋቢናን በመጠቀም አድርሱን። 202076379 የዋትሳፕ መስመር ላይ የጽሁፍ ወይም የድምፅ መልእክት ልታስቀምጡልን ትችላላችሁ። ሰለሞን አባተ በአርቶት፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ እንዲሁም እኔ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። መልካም የአርብ ምሽት እንዲሆንላችሁ ተመኘን። ደህና ደሩ። Gavroche, Salasa, Tango.
Shalom al-Bashash.